Party.
ይህ የአሜሪካ ድምጽ ነው። በ1925 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ የዛሬ ማክሰኞ ምሽት ዝግጅታችን አሁን ጀመረ። የትግራይ ክልል አስተዳደሮች ስብሰባ ማካሄድ የሚችሉት በጊዜያዊ አስተዳደሩ ፕሬዝዳንት ዕውቅና ብቻ ነው ሲሉ አቶ ጌታቸው ረዳ አስታውቀዋል። በሌላ በኩል የመቀለ ከተማ ነዋሪዎች በዋታ አማራሮች መካከል መከፋፈል ቢፈጠርም የክልሉ የጸጥታ ኃይሎች ገለልተኛ ሆነው እንዲቀጥሉ ጠይቀዋል።
ማይቱ ዝም መምላስ ይዘቀደም ያሩ
እኔን የሚያሳስበኝ ቅድሚያ የምሰጠው ተፈናቃው ህዝብ የመለስኩት አይደል ነው። በአሁኑ ጊዜ ጉባኤ ተካሂዷል። በቀጣይም ሌላው አካል ሌላ ጉባኤ ሊያካሂድ ይችላል። ከጉባኤ ወደ ሌላ ጉባኤ እየተጋጩ ከመቀጠል ህዝብም እየተጨነቀ ከሚኖር ሁለቱም ወገኖች ቢስማሙ የሚል እምነት አለኝ።
ይህን የተመለከተው ጉዳይ በምሽቱ አብይ ርዕስ ወደ እናንተ የሚደርስ ነው የሚሆነው። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አላችሁ? የዛሬ ማክሰኞ ናሴ 14 2016 ዓ.ም ምረት የምሽቱ ዝግጅታችን ተጀምሯል። አስማማየ ነው ነኝ። ምሽቱን ያስተናገድኳችሁ ከእናንተ ጋር አመሻለሁ። ለዓለም ግድ ሰዋሰቡ ዜናዎች አውላ ከበደ እዚህ አብሮኛል። የስቱዲዮ ቅንብሩ ደግሞ ኤልያስ አስማረ ይመራልናል። በዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው ናት። የምሽቱ የፕሮግራሙ ዋና አዘጋጅ ደግሞ ቆንጅታየ ናት። ዝግጅቶቻችንን በዌብሳይታችንና በማህበራዊ ትስስር ገጾቻችን በከታይ ተከታተላችሁ ከኛ ጋር መምሸት ትችላላችሁ። ዌብሳይታችን amharic.vnews.com እንዲሁም በፌስቡክ @amharic ላይ በከታ እንገኛለን። በዛ ተከታተሉን። እስከ ምሽቱ 4 ሰዓት ድረስ አብራችሁን ቆዩ። አሁን ካለም ለሰባስተው ዜናዎች ወዳሉላ ልምራችሁ።
ጤና ይስጥልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። ባይደን በፓርቲያቸው ጉባኤ ደማቅ አቀባበል ተደረገላቸው። በዲሞክራት ፓርቲው ጉባኤ የተቃውሞ ሰልፎች የተከለከለውን የጸጥታ አጥር ያፈረሱ ታሰሩ። አልሲሲ ለጋዛው ጦርነት ማብቂያ የተኩስ አቁም ጥሪ አሰሙ። የሚሉት ይገኙበታል። ወደ ዝርዝሩን ዘልቃለን። ባይደን በፓርቲያቸው ጉባኤ ደማቅ አቀባበል ተደርጎላቸዋል። በትላንቱ የዲሞክራቲክ ፓርቲያቸው ጉባኤ እጅግ ላቅ ያለ አክብሮት የተቸረ ንግግር ያሰሙት ፕሬዚዳንት ጆ ባይደን የዳግም ምርጫ ዘመቻቸውን አቋርጠው በምትካቸው ምክትል ፕሬዚዳንት ካማል ሃሪስ እንዲወዳደሩ ያደረጉበት ውሳኔ ትኩስ የመነቃቃት ስሜት ፈጥሯል ተብሏል። ባይደን ዳግም ለመመረጥ ይዘውት የነበረውን ዘመቻ አገተው ቦታውን ለሃሪስ እንዲለቁ በርካታ የፓርቲያቸው አመራሮች ግፊት ካደረጉባቸው ሳምንታት በኋላ በትላንትናው ምሽት ወደ ጉባኤው መድረክ ብቅ ሲሉ ከፓርቲያቸው አባላት የጀግና የተባለ አቀባበል ነው የተበቃቸው። የሺካጎ ጉባኤ የመክፈቻ ምሽት የስልጣን ዘመናቸውን በማጠናቀቅ ላይ ካሉት ፕሬዝዳንት ለመጪው 4 ዓመታት በርሳቸው ግር እንዲተኩ ለተመኘዋቸው ምክትል ፕሬዝዳንታቸው ቦታውን ማስተላለፍ በመሰለ ስሜት ታስቦ የተሰናዳ ተደርጎም ታይቷል። በጥልቅ ስሜት እንደተዋጡ ወደ መድረኩ ብቅ ያሉት ባይደን ከ4 ደቂቃዎች በላይ የዘለቀ ጭብጨባና የአክብሮት አቀባበል ተጠብቋቸዋል። በሺዎች የሚገመቱ የጉባኤው ታዳሚዎችም ጆ እናመሰግናለን ሲሉ በሆታ ለባይደን ምስጋናቸውን ሲገልጡ ተስተውለዋል። በሌላ ዜና በዲሞክራት ፓርቲው ጉባኤ የተቃውሞ ሰልፎች የተከለከለውን የጸጥታ አጥር ያፈረሱ ታስረዋል። የዲሞክራት ፓርቲው ብሔራዊ ጉባኤ እየተካሄደ ካለበት ስፍራ አቅራቢያ በጋዛ እየተካሄደ ያለውን ጦርነት በመቃወም በሺዎች የሚቆጠሩ አደባባይ በወጡበት በዚህ እንቅስቃሴ ወቅት ከመካከላቸው በደርዘን የሚቆጠሩት ጸጥታ ለማስከበር የቆመውን አጥር አፍርሰው ሲገቡ ታይተዋል። ለእስራኤልና የሐማስ ጦርነት ማብቂያ የሚያበጅ የተኩስ አቁም ጥሪ በማሰማት አደባባይ ከወጡት የትላንቱ የተቃውሞ ሰልፍ አድራጊዎች ውስጥ ሕፃናት ልጆቻቸውን በጋሪ የሚገፉ ቤተሰቦች፣ ተማሪዎችና የፓርቲ ተመራጮች ጭምር ይገኙባቸዋል። ጦርነቱን የሚቃወሙ መፈክሮች የሰፈሩባቸው ምልክቶችና ባንዲራ አንግበው ጉባኤው በመካሄድ ወዳለባት የሺካጎዋ የዩናይትድ ሴንተር ካቀኑት ከነኚህ ሰልፈኞች የሚበዙቱ ተቃውሟቸውን በሰላማዊ መንገድ ሲገልጡ ቢታዩም ለሰልፈኞቹ የተፈቀደውን ስፍራ አልፎ የገቡ በርካቶች ግን በፖሊስ እጃቸውን ታስረው ተወስደዋል። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። አልሲሲ ለጋዛው ጦርነት ማብቂያ የተኩስ አቁም ጥሪ አሰሙ። የሜዲትራኒያንን ባህር ዳርቻ በሚያዋስነው ጠበብ ያለው ስፍራ እየተካሄደ ያለው የጋዛው የእስራኤልና የሐማስ ውጊያ ማብቂያ ካልተበጀለት ወደ ለየለት ሰፊ ቀጠናዊ ግጭት ሊያመራ ይችላል ስትል ያስጠነቀቀችው ግብጽ በዛሬው ዕለት የተኩስ አቁም ጥሪም አሰምታለች። የግብጹ ፕሬዝዳንት አብዱል ፋታህ አልሲሲ ኢላላሚን ወደሚገኘው ቤተ መንግስታቸው ካቀኑት የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ተገናኝተው ከተነጋገሩ በኋላ ባወጡት መግለጫ የጋዛው ጦርነት የሚያቆምበትና ጥበብ የተመላ ብልሃት የሚመረጥበት ሰላምና የዲሞክራሲ ቋንቋ የሚከበርበት ጊዜ ደርሷል ብለዋል። ግጭቱ በቀጠናው የተስፋፋ የሚሄዱ አደጋ ሁሉንም ወገኖች ሊያሳስብ ይገባል ያሉት ሲሲ መጠነ ሰፊ ጦርነት ሊያስከትል የሚችለውን አደጋ ማሰብ እጅግ አደጋሽ ነው ብለዋል። የግብጹ መሪ አክለውም በጋዛው ጦርነት የሚደረሰው የተኩስ አቁም በአካባቢው መረጋጋት እንዲሰፍን መሰረታዊ ዋስትና የሚሰጥ በመሆኑ ለፍልስጤም ግዛት ዓለም አቀፍ ዕውቅና የሚያጎናጽፍና ሁለቱን አገሮች ጎን ለጎን በሰላም እንዲኖሩ ለማስቻል የታለመው ዕቅድ የሚተገበርበት ሰፊ ውጥን መጀመሪያ መሆን አለበትም ብለዋል። ከአስር ወራት በላይ ላስቆጠረው ጦርነት ማብቂያ ለማበጀት በተወጠነውና ነገር ግን አጣብቂኝ ውስጥ ገብቶ በቆየው የተኩስ አቁም ድርድር ከእስራኤል ትይዩ ፍልስጤም ነጻ አገር ሆና እንድትመሰረት ለሚጠይቀው እቅድ ዩናይትድ ስቴትስ ድጋፍ መስጠቷን ቀጥላለች። በአንጻሩ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለእስራኤል ደህንነት የማያስገኝ ነው በሚል እቅዱን መቃወሙን ገፍተውበታል። በተያያዘ ዜና ትላንት ከቀትር በኋላ ቴላቪቭ ላይ ከኔታንያሁና ከሌሎች የእስራኤል ባለስልጣናት ጋር ተገናኝተው የተነጋገሩት ብሊንከን በበኩላቸው በሰጡት አስተያየት የእስራኤሉ መሪ ለጋዛው ተኩስ አቁም ስምምነት አገራቸው ያቀረበችውን እንደ ድልድይ የሚያገለግል ያሉትን እቅድ መቀበላቸውን ተናግረዋል። አሁን ተመሳሳይ አቋም መውሰድ ያለበት ሐማስ ነው ያሉት ብሊንከን በግብጽ በኳታርና በዩናይትድ ስቴትስ አደራዳሪዎች እገዛም የተጀመረውን ሂደት ለማጠናቀቅ ወደ አንድ መምጣት አለባቸው ብለዋል። ኬንያ ውስጥ ተቆራርጠው ተጥሎ በተገኙት የሰውነት አካላት ጉዳይ የተያዘው ተጠርጣሪ ከእስር ማምለጡ ተነገረ። 42 ሴቶችን መግደሉን ያመነውና ተቆራርጠው በተጣሉት የሰውነት አካላት ጉዳይ እጁ አለበት ሲል በቁጥጥር ስር አውሎት የነበረው ተጠርጣሪ ከእስር ማምለጡን የኬንያ ፖሊስ አስታውቋል። ኮሊንስ ጅማሲ ካሉሻ በወንጀል ተጠርጥሮ የተያዘው መርማሪዎች ክስ ከመመስረታቸው አስቀድሞ ወንጀሉን እንዲያጣሩ ፍርድ ቤት 7 ተጨማሪ ቀናት ከፈቀደላቸው በኋላ ነው። ሆኖም የወንጀል ምርመራ ክፍል ኃላፊው እንዳስረዱት ካሉሻ ከሌሎች 12 እስረኞች ጋር በመሆን ዛሬ ማለዳ ላይ የእስር ቤቱን ሽቦ በመቆራረጥ የግቢውን አጥር ዘሎ አምልጧል። ድንገቱን የመረመረ መሆኑን ያስታወቀው ፖሊስ ተጠያቂዎች ላይ እርምጃ እወስዳለሁ ብሏል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አድማጮቻችን እየተከታተላችሁ ያላችሁት የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የዓለም ዜናዎች ወደ እናንተ ደረሱ። አሉላን ለዜናዎቹ አመሰግናለሁ። እየተከታተላችሁን አሁን ከእኛ ጋር እንድትቆዩ እጋብዛለሁ። ቀጥሎ የምሽቱ አብይ ርዕስ ወደ እናንተ ይደርሳል። የትግራይ ክልል የዞንና የወረዳ አስተዳደሮች ስብሰባ ማካሄድ የሚችሉት በጊዜው አስተዳደሩ ፕሬዚዳንት ውቅና ብቻ እንደሆነ አቶ ጌታቸው ረዳ አስታወቁ። አቶ ጌታቸው ይህን ያስታወቁት ዛሬ ለክልሉ የዞንና የወረዳ አስተዳደሮች በጻፉት ደብዳቤ ነው። በሌላ በኩል ለአሜሪካ ድምፅ አስተያየታቸው የሰጡ የመቀለ ከተማ ነዋሪዎች በህወሓት አመራሮች መካከል መከፋፈል ቢፈጠርም የክልሉ የጸጥታ ኃይሎች ገለልተኛ ሆነው እንዲቀጥሉ ጠይቀዋል። ሙልጌታ ጽባ ተጨማሪ አለው።
በትግራይ ክልል የዞኖችና ወረዳዎች አስተዳደሮች ስብሰባዎች ማካሄድ የሚቻለው በክልሉ ጊዜያዊ አስተዳደር ፕሬዝዳንት ዕውቅና ብቻ እንደሆነ አቶ ጌታቸው ረዳ አስታወቁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ይህን ያስታወቁት ዛሬ ማክሰኞ ነሐሴ 14 ቀን 2016 ዓ.ም ለክልሉ የዞን የወረዳና የከተማ አስተዳደሮች በጻፉት ደብዳቤ ሲሆን አስተዳደሮቹ ለፕሬዝዳንቱ ሳያሳውቁ ስብሰባ እንዳካሄዱ መመሪያ ሰጥተዋል። አቶ ጌታቸው መመሪያውን ያስተላለፉት ለሁለት ከተከፈለው የህወሓት አመራር ውስጥ ከብሔራዊ ምርጫ ቦርድ ዕውቅና ውጪ ጠቅላላ ጉባኤ ያካሄደውን በዶክተር ደብረጽዮን ገብረ ሚካኤል የሚመራውን ቡድን አቶ ጌታቸውንና 16 የማዕከላዊ ኮሚቴ አባላት ካላፊነት በማንሳትና ከአባልነትም በማገድ በአዲስ አመራሮች መተካቱን ባስታወቀበት ማግስት ነው። አቶ ጌታቸው በደብዳቤያቸው በክልሉ ተፈናቃዮች የመመለስ የክረምት ግብርና እንቅስቃሴና የክልሉ ግዛታዊ አንድነት የማረጋገጥ ስራ የተከናወነ ያለበት ነው ካሉ በኋላ ከጊዜያዊ አስተዳደር እቅድ ጋር ያልተቀናጁ ስብሰባዎች የሥራ ክንውኑን የሚጎዱ በመሆኑ የበታች የአስተዳደር መዋቅሮች ለክልሉ ጊዜያዊ አስተዳደር ፕሬዝዳንት ሳያሳውቁ ስብሰባ እንዳያካሂዱ ትዕዛዝ ሰጥተዋል። በክልሉ በህወሓት አመራሮች የተፈጠረውን የመከፋፈል አስመልክቶ አስተያየት ከሰጡ አንዱ አቶ ዜናዊ አታክልቲ የፓርቲው አመራሮች የስትራቴጂካዊ አመራር ውድቀት አጋጥሞናል ብለው በይፋ ከገለጹ በኋላ ባካሄዱት ጉባኤ ራሳቸው ተመልሰው በአመራርነት መቀጠላቸው ጥያቄ እንደፈጠረባቸው ተናግረዋል።
አጠቃላይ ድርጅቱ ያጋጠመው የአመራር ክፍተት ለማስተካከል ለመሙላት ደከሙትን ለመቀነስ የተሻሉ ነው የሚባሉት ድርጅቱ አካባቢ ያሉ በደጋፊም በአባልም በአመራርም ያሉት ወደ ተሻለ ወደፊት አምጥቶ ለህዝቡም ለክልሉም የተሻለ ነገር መደራደር አቅሙም በመምራት አቅሙም የተሻለ ነገር ያመጣሉ ተብሎ ነበር የተጠበቀው። ጉባኤው በውጤት እንዳየነው ግን እንደዛ አይደለም። አጠቃላይ በስትራቴጂክ አመራር ክፍተት አጋጥሞኛል ወድቅ ያለው ያለውን አመራር ራሱ ነው በጉባኤ ራሱን አድሶ የመጣው። ማለት ጉባኤው ችግር ለመፍታት ሳይሆን የነበረውን ፖዚሽን በጉባኤ አካሄዱ የማደስ እና ኮሌክቲቭሊም እዛው የችግሩ የውድቀቱ ተጋሪ የነበሩ የተወሰኑ አመራሮችን ወደ ላይም ወደ ታችም ከፍ ዝቅ አድርጎ በዋናነት ላይኛው ከቼርፐርሰኑ ጀምሮ ግን ምንም ለውጥ ሳያደርግ ነው የመጣው።
በህወሓት አመራሮች መካከል መከፋፈል ቢፈጠርም ቀደም ሲል ፖለቲካዊ ልዩነት በፖለቲካዊ መንገድ ብቻ ይፈታል የሚል የተገለጸውን በማጽናት የክልሉ የጸጥታ ኃይሎች የያዙትን ገለልተኛ አቋም አጠናክረው ሊቀጥሉበት ይገባል ብለዋል አቶ ዜናዊ። አቶ ዮናስ አባዴ የተባሉ ሌላ አስተያየት ሰጪ በበኩላቸው በክልሉ ከፖለቲካዊ ሽኩቻ ይልቅ የተፈናቀለው ህዝብ የመመለስና የትግራይ ግዛታዊ አንድነት ማስጠበቅን ማስቀደም ይገባል ብለው እንደሚያምኑ ተናግረዋል።
እኔን የሚያሳስበኝ ቅድሚያ የምሰጠው ተፈናቃዩን ህዝብ የመመለስ ጉዳይ ነው። በአሁኑ ጊዜ ጉባኤ ተካሂዷል። በቀጣይም ሌላው አካል ሌላ ጉባኤ ሊያካሄድ ይችላል። ከጉባኤ ወደ ሌላ ጉባኤ እየተጋጩ ከመቀጠል ህዝብም እየተጨነቀ ከሚኖር ሁለቱም ወገኖች ቢስማሙ የሚል እምነት አለኝ።
አቶ አብርሃ ኃይለዝጊ በመቀለ ዩኒቨርሲቲ የቋንቋ አስተማሪ ሲሆኑ የክልሉን ወቅታዊ ፖለቲካዊ ሁኔታ በቅርበት እንደሚከታተሉ ይናገራሉ። በአሁኑ ጊዜ በሁለቱም የህወሓት ኃይሎች የተፈጠረው ልዩነት አዲስ ሶስተኛ አማራጭ ተጠናክሮ እንዲወጣ እድል የሚፈጥር ነው ብለዋል።
በፍላይ ተነቅሐ ሊህግ ዝበሃል ትግራዋይ እንታይ ገብረለዋ ውስጥ የሆነ ደገዘለዋ ነቅሐ
በተለይ ነቅቷል ተብሎ የሚገመተው የትግራይ ተወላጅና የትግራይ ሁኔታ የሚያስጨንቀኛል የሚል ኃይል አሁን ምቹ ሁኔታ ተፈጥሮለታል። ህወሓት በራሱ የውስጥ ሽኩቻ ስለተጠመደ ታቅሞ ተዳክሟል። ስለዚህ የተደራጀም ሆነ ያልተደራጀ የትግራይ ልሂቅ ይህን እድል ሊጠቀምበትና ሶስተኛ አማራጭ ለህዝቡ ይዞ ሊቀርብ ይገባል።
በሁለቱም የህወሓት አመራር ቡድኖች ውስጣዊ ፖለቲካዊ ሽኩቻ የጸጥታ ኃይሉ የገለልተኝነት ሙያው ስነ ምግባር ጠብቆ መቀጠል አለበት ያሉት አቶ አብርሃ ሁለቱም ቡድኖች የየራሳቸውን ፓርቲ ይዘው ቢመጡ ለትግራይ ይበጃል ሲሉም አመልክተዋል።
ክልቲኦም ፖለቲካል ፓርቲ ኮይኖም ተዘምዝገቡ ደስ ምለኒ። ክልቲኦም ናይ ህወሓት ፍንጨላ
ሁለቱም በአማራጭ የፖለቲካ ፓርቲ ሆኖ ቢመዘገቡ መርጣለሁ። ለሁለቱም ክፋዮች ህወሓት የሚል ስም ባይሰጣቸውና በአዲስ ስም ቢመጡ ደስ ይለኛል። ህወሓት የሚለው ስም 50 ዓመት የቆየ የትግራይ ህዝብ ወርቃዊ ሴት ነው። አንዱ ሌላ ተቀናቃኙን ለመምታት ከሚጠቀምበት ይልቅ የህዝብ ታሪካዊ ውድ ሀብት ተብሎ ወደ ታሪክ መዝገብ ቢገባ መርጣለሁ። ሁለቱም አሁን ባላቸው ወቅታዊ ማንነት ህዝብ ይበለካቸው ለትግራይም ለኢትዮጵያም የበለጠ ፖለቲካዊ አስተዋጽኦ ይኖራቸዋል ብዬ አስባለሁ።
ለሰባት ቀናት በመቀለ የሰማዕታት ሐውልት አዳራሽ ያካሄደውን ጉባኤ ትላንት ሰኞ ያጠናቀቀው በዶክተር ደብረጽዮን ገብረ ሚካኤል የሚመራ ቡድን አቶ ጌታቸውን ጨምሮ በጉባኤው ያልተሳተፉ ሌሎች አመራሮችን ከፓርቲው ኃላፊነትና ከአባልነት ማገዱን አስታውቋል። ጉባኤው ዶክተር ደብረጽዮን ገብረ ሚካኤልን የህወሓት ሊቀመንበር ሆነው እንዲቀጥሉ ድጋሜ ሲመርጥ የጉባኤው ቃል አቀባይ የነበሩት አቶ አማኑኤል አሰፋ ደግሞ አቶ ጌታቸው ረዳን በመተካት የፓርቲው ምክትል ሊቀመንበር አድርጎ መምረጡን ይታወሳል። የጉባኤው ዝግጅት የፓርቲውን ደንብና አሰራር የጣሰ ነው ሲሉ መካሄዱን ሲቃወሙ የቆዩትና አቶ ጌታቸው ተቃዋሚ የተባሉ አመራሮችን ለማስወገድ ያለመ እንደሆነ ሲገልጹ ቆይተዋል። የብሔራዊ ምርጫ ቦርድም ህጋዊ ሂደቱን አላሟላም በሚል ለጉባኤው እውቅና እንደማይሰጠውና ውሳኔዎችም ተቀባይነት እንደማይኖራቸው ቀደም ሲል ማስታወቁ አይዘነጋም። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ።
የምትከታተሉት ከአሜሪካ ድምጽ እየተላለፈላችሁ የሚገኘውን የማክሰኞ ምሽት ዝግጅታችን ነው። ቀደም ሲል የሰማችሁት የምሽቱን አብይ ርዕስ ነበር። ቀጥሎ ደግሞ የትንታኔ መጽሔት ወደ እናንተ ይደርሳል። የትንታኔ መጽሔታችን የመጀመሪያው ቅንብር ከአዲስ አበባ ወደ አማራ ክልል የሚሄዱ መስመሮች መቋረጡን የተመለከተ ነው። ከአዲስ አበባ ወደ ደሴ እንዲሁም ከአዲስ አበባ ወደ ጎጃምና ጎንደር መስመሮች የሚደረገው የህዝብ ትራንስፖርት ስምሪት ካለፈው ሳምንት አጋማሽ አንስቶ መቋረጡን የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን አስታውቋል። የፌዴሬሽኑ ፕሬዝዳንት አቶ ብርሃን ዘሩ ትላንት ሰኞ ለአሜሪካ ድምጽ ሲናገሩ ለትራንስፖርት አገልግሎት መቋረጡ ምክንያት ወቅታዊ የጸጥታ ችግር ነው ብሏል። ኃላፊው አክለው እንዳስረዱት ከአዲስ አበባ ወደ ደሴ በሚወስደው መንገድ ስምሪቱ የተቋረጠው ከቅዳሜ ጀምሮ ሲሆን የጎጃምና የጎንደር መስመር ስምሪት በአንጻሩ ካለፈው ሳምንት ረቡዕ አንስቶ ነው ብለዋል። መንገድ በመዘጋቱ ለአንድ ሳምንት ያህል በመንገድ ላይ እንደቆሙ መሆናቸውን የገለጹት ያነጋገርናቸው የከባድ መኪና አሽከርካሪዎች ከምስራቅ ጎጃም ዞን ደጀን ከተማ አንስቶ ባሉት የተለያዩ ከተሞች በመቶዎች የሚቆጠሩ ተሽከርካሪዎች ጉዟቸው መስተጓጎሉ ተናግረዋል። በአማራ ክልል ከሚንቀሳቀሱ የፋኖ አደረጃጀቶች የአንዱ አመራር አባል በድርጅታቸው የተጠራ የመንገድ መዘጋጅ መኖሩን ዋሽንግተን ዲሲ ለሚገኙ የአሜሪካ ድምፅ ዘጋቢዎች አረጋግጠዋል። ከመንግስት በኩል አስተያየት ለማካተት ያደረግነው ጥረት ለጊዜው አልተሳካም። ዝርዝሩን አስቴር ምስጋናው እንደሚከተለው ታቀርበዋለች።
የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዚዳንት አቶ ብርሃን ይዘሩ ትላንት ሰኞ ለአሜሪካ ድምጽ ሲናገሩ ከአዲስ አበባ ወደ ደሴ እንዲሁም ከአዲስ አበባ ወደ ጎጃምና ወደ ጎንደር የሚደረግ የኤፕስ ትራንስፖርት ስምሪት ካለፈው ሳምንት አጋማሽ ጀምሮ እንደተቋረጠ መሆኑን ገልጸዋል። ባለፈው ቅዳሜ ነሐሴ 11 ቀን 2016 ዓ.ም አንስቶ ከአዲስ አበባ ወደ ደብረ ብርሃንና ወደ ደሴ መስመር የትራንስፖርት ስምሪት እንዳልተደረገ የተናገሩት አቶ ብርሃን ይዘሩ በተመሳሳይም ካለፈው ሳምንት ረቡዕ ነሐሴ 8 ቀን 2016 ዓ.ም ጀምሮ ወደ ጎጃምና ወደ ጎንደር መስመር ስምሪት ያለመኖሩን አመልክተዋል። የህዝብ መጓጓዣም ሆነ የጭነት ማመላለሻ ተሽከርካሪዎች ስምሪት የተቋረጠው በወቅታዊ የጸጥታ ችግር ምክንያት ነው ብለዋል አቶ ብርሃኔ። ለደህንነቱ ሲል ስሙ እንዳይጠቀስ የጠየቀን አንድ መንገደኛ ከደሴ ወደ አዲስ አበባ ለስራ ጉዳይ በመጓዝ ላይ እንደነበረ ገልጾ ሰንበቴ ላይ ሲደርሱ መንገዱ ተዘግቶ በማግኘታቸው የተሳፈሩበት አውቶቡስ እንዲመለስ መደረጉን አመልክቷል።
ወደ አዲስ አበባ እየሄድኩ ነበር ስታፈር የሚበባስና ሰንበት የተመለሱ ምናምን ተብለን አሁን እየተመለሰ ነው። ባሱ ዝግ ነው። ይሄ ደብረ ሲና ምናምን ዝግ ነው። በመንገድ ከሸዋሮቢት በኋላ ማለት አይቻልም ሲሉም ቆምን። ሸዋሮቢት ምናምን ወደዛ የሚሄድ መኪና ብዙ ነው ያሉ።
በተመሳሳይ የደህንነት ስጋት ስሙ እንዲጠቀስ ያልፈለገ የጭነት መኪና አሽከርካሪም ከአዲስ አበባ ደረቅ ጭነት ይዞ ወደ ጎንደር በመጓዝ ላይ እያለ መንገድ በመዘጋቱ ለሳምንት ያህል ደጀን ከተማ ላይ መቆሙን ዛሬ ለአሜሪካ ድምጽ ገልጿል።
ከአዲስ አበባ ነው ወጣ ሳምንት ነው ተወጣ ከአዲስ አበባ ሰኞ ወጣ ይዛሬ ሳምንት ምንም አይነት እንቅስቃሴ የለም።
ምን ያህል መኪና ይሆናል?
መኪና ወደ ሳምንት እንቆጣሽ ተዘርግባለች እንደ ከተማ ጃርቦቴ ሶስት ደርሶ ቁመቁመ ወደ አዲስ አበባ የሚሄድ ባህር ዳር የሚሄድ ቁመቁመ የሚባለው አንደኛ መከላከያ ኦፕሬሽን ከፋኖ ጋር እየሰራ መከላከያ የዘጋው ይባላል። አረ ፋኖ ነው መንገዱ የዘጋ ይባላል። በዚያም ሄደ በዚያም መጣ የሚጎዳ ሹፌር የሚሰቃይ ሹፌር።
በአቶ እስክንድር ነጋ ይመራል ያሉት የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበርና ወታደራዊ አዛዥ መሆናቸውን የገለጹልን ኮሎኔል ፋንታው መሐባ አንዱ የትግል ስልት ነው ሲሉ የጠሩት የትራንስፖርት ስምሪት ክልከላ በድርጅታቸው የተጠራ እንደሆነ ዋሽንግተን ዲሲ ለሚገኙ የአሜሪካ ድምጽ ዘጋቢዎች ተናግረዋል።
ጎጃም ባሉ ፋኖ ወንድሞቻችን የመንግስት ትራንስፖርት ማንኛውም እንቅስቃሴ እንዳይኖር ክልከላ መመሪያ ወርዶ ነበር። ያንን እኛም እንደ አጠቃላይ እንደ አማራ እናድርገው ብለን የጎንደርም የወሎም የሸዋም ሻኖ የተደረገ ነው። በዚህም እንግዲህ ክልከላው አለ። በእርግጥ ለ48 ሰዓት ነው ክልከላው ያደረግነው። እንደ አካባቢያችን ክልከላው ተግባራዊ ሆኗል።
በአቶ ዘመነ ካሴ ይመራል ባሉት የአማራ ፋኖ በጎጃም የውጭ ጉዳይና የዲያስፖራ ጉዳዮች መምሪያ ኃላፊ መሆናቸውን ከዚህ ቀደም የተናገሩት አቶ ሲሜነህ ሙላቱን መንገድ መዘጋቱን በተመለከተ ምላሽ ለማግኘት ጣቢያችን ያደረገው ጥረት ለጊዜው አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሐምሌ ባወጣው ዓመታዊ ሪፖርት በአማራና በኦሮሚያ ክልሎች በተለያዩ ጊዜያት የሚከሰቱ ግጭቶች ወይም በትጥቅ ግጭት በሚሳተፉ ኃይሎች ሳቢያ ክልሎቹን ከሌሎች ክልሎች ጋራ በሚያዋስኑ አካባቢዎች ላይ ውጥረት፣ የእንቅስቃሴ ገደቦችና ተያያዥ ማህበራዊና ኢኮኖሚያዊ ጫናዎችን ማስከተላቸውን ጠቅሷል። በመንግስት የጸጥታ ኃይሎችና በታጠቁ ቡድኖች መካከል በሚካሄደው የተኩስ ልውውጦች ሳቢያ የሚያጋጥሙና ለተከታታይ ቀናት የሚቆዩ የመንገድ መዘጋት ሁኔታዎች ማህበራዊና ኢኮኖሚያዊ ችግሮችን ማስከተላቸውን ቀጥለዋል ብሏል ሪፖርቱ። በተለይም በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝ እና በጋምቤላ ክልሎች በሸቀጦች ዋጋ እንዲሁም በጤናና በትምህርት አገልግሎት ተደራሽነት ላይ ተጽዕኖ ማሳደራቸውንም ሪፖርቱ ጨምሮ አመልክቷል። ይህ በእንዲህ እንዳለ በአማራ ክልል አንዳንድ አካባቢዎች ግጭቶች ተባብሰው መቀጠላቸውን ያነጋገርናቸው ነዋሪዎች ገልጸዋል። ስማቸውን በይፋ ብንጠቅስ ችግር ሊገጥመኝ ይችላል በማለት ስማቸውን እንዳንገልጽ የጠየቁን በሰሜን ጎጃም ዞን በመራዊ ከተማ ነዋሪ መሆናቸውን የገለጹልን አስተያየት ሰጪ በመንግስትና በፋኖ ቡድን ታጣቂዎች መካከል ግጭቶች ተባብሰው መሰንበታቸውን ተናግረዋል።
ገርጨች በቃ ትላንትና ድረስ ውጊያ ነበረ። ማታም በዚህ መራዊያው ከተማው ዳር ማለት መራዊ ጋር እዛ ላይም ውጊያ ነበረ። ውጊያው እየቀጠለ ነው። ከባድ መንቀሳቀስም አይቻልም። በቃ አስቸጋሪ ነገር ሆነ። ትራንስፖርት ምናምን እንዳለ ነገር ሁሉ ነገር ተዘጋጋ ነገር ነው።
በክልሉ ርዕሰ መዲና ባህር ዳር በተለይ ካለፈው አርብ ጀምሮ የተሽከርካሪም ሆነ የንግድ ተቋማት ዝግ ሆነው መቆየታቸውን እና የሰኞ ረፋዱ ላይ ግን በከፊል ስራ መጀመራቸውን በተመሳሳይ ምክንያት ስማቸውን እንድንይዝ የጠየቁ ግለሰብ ነግረውናል።
በዘንዘልማ በቀበሌው አካባቢ መድረገነት በሚባለው ቦታ ላይ እሱ ተኩስ ነው ያመሸ ያለ ጀራችን እየሰማ ማለት ነው። አሁን መንቀሳቀስ ጀምሯል። ደግሞ ፈጣሪ እስኪ እንደው መልካሙን ያሰማን እናስ እንደና ነው ወጥቼ ነው የቆየ ያለ እየወረድኩ ነው። አልፎ አልፎ ባጃጆችም ይሄዳሉ። ግን ህዝቡ በቃ እንዳለ በስጋት ላይ ስለሆነ ጭር ያ ነው። እንኳን ከተማ ምን አይመስልም። በቃ እንዳለ የገጠር መንደር ነው የሚመስል ያለ ግን አንዳንድ ሰው ነው ብዙ ሲል የሚታይ።
የአማራ ክልል የሰላምና ጸጥታ ቢሮ ከፍተኛ አመራሮች ሰሞኑን የክልሉ መንግስት በሚቆጣጠረው በአማራ ሚዲያ ኮርፖሬሽን ቀርበው በሰጡት መግለጫ የእንቅስቃሴ ገደብ በመጣልና በከተሞች የተለያዩ ስፍራዎች ላይ ፍንዳታዎችን በማፈንዳት ህዝብን የማሸበር ስራ የሚሰሩ በማለት የገለጿቸውን አካላት እንደማይታገሱ አሳስበዋል። ችግሩን ለመቆጣጠርም በክልሉም ሆነ በፌዴራል መንግስት ዘንድ በቂ ዝግጅት መደረጉንም አስታውቀዋል። ለአሜሪካ ድምጽ አስቴር ምስጋናው ነው።
አድማጮች ቀደም ሲል ከአዲስ አበባ ወደ ደሴ፣ ወደ ጎጃምና ጎንደር የትራንስፖርት ስምሪት መቋረጡን በተመለከተ አስቴር ምስጋናው ያዘጋጀችውን ዘገባ ነበር ወደ እናንተ ያደረስነው። ወደ ሁለተኛው የትንታኔ መጽሔት ዘገባ አልፋለሁ። በኮንሶ ዞን በሰገን ዙሪያ ወረዳ ሰገን ከተማ ባለፈው ቅዳሜ በተፈጸመ ጥቃት 3 የማህበረሰብ አባላትን ጨምሮ 8 ሰዎች ማንነታቸው ባልታወቁ የታጠቁ ግለሰቦች መገደላቸውን የወረዳ አስተዳደር ለአሜሪካ ድምጽ አስታውቋል። በአካባቢው ከፍተኛ የጸጥታ ችግር መኖሩን የገለጹት የጋርዱላ ዞን ዋና አስተዳዳሪ አቶ ብርሃኑ ኩናሎ በበኩላቸው ጥቃት አድራሾቹ ከአጎራባቹ የደራሼ ወረዳ የሄዱ መሆናቸውን ጠቁመው በዞኑ መንግስት የሚደገፉ ናቸው መባሉን ሐሰት ነው ሲሉ አጣጥለዋል። የአሜሪካ ድምጽ ያነጋገራቸው የሰገን ከተማ ነዋሪዎች በሰውና ንብረት ላይ ከፍተኛ ጉዳት መድረሱን ገልጸው አሁንም በከፍተኛ ስጋት ውስጥ መሆናቸውን አመልክተዋል። በጥቃቱ የሞቱ ሰዎችን አስከሬን ለሁለት ቀን ማንሳት አለመቻላቸውን የተናገሩት ነዋሪዎቹ ለክልሉ አስተዳደርና ለፌዴራሉ መንግስት የጸጥታ ኃይሎች ይድረሱልን ጥሪ አቅርበዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን አዘጋጅቷል።
በደቡብ ኢትዮጵያ ክልል ኮንሶ ዞን ሰገን ዙሪያ ወረዳም በሰገን ከተማ ባለፈው ቅዳሜ ናሴ 11 ቀን 2016 ዓ.ም ማንነታቸው ባልታወቁ ታጣቂዎች ተፈጸመ በተባለ ጥቃት የ11 ሰዎች ህይወት ማለፉንና ከፍተኛ የንብረት ጉዳት መድረሱን የሰገን ዙሪያ ወረዳ አስተዳዳሪ አቶ ኡርማሎ ጋንደም ለአሜሪካ ድምጽ በስልክ አስተዋውቀዋል።
የተደራጀ ኃይል ከመሆኑ ተነሳ በማንነት ላይ በተቃጣ መንገድ እንግዲህ 3 የታወቁ የፖሊስ አባላት ተሰውተዋል። ነዋሪዎችን በከተማ ላይ ለይቶ ወደ 11 ሰዎች በቤታቸው ላይ በር እየከፈቱበት የረሸኑና የገደሉበት ሁኔታዎች አሉ።
አቶ ኡርማሎ 11 ሲቪል ሰዎች እና 6 የፖሊስ አባላት ተሳታፊዎች ታግተው መወሰዳቸውን እንዲሁም 11 የመንግስት መስሪያ ቤቶች መቃጠላቸውና ሌሎችን መዘረፋቸውን ገልጿል። በአሁኑ ሰዓት ታጣቂ ቡድን የሰገን ከተማን ተቆጣጥሮ ይገኛል ያሉት የሰገን ዙሪያ ወረዳ አስተዳዳሪ አቶ ኡርማሎ ህዝቡም በከባድ የደህንነት ስጋት ውስጥ መሆኑና አብዛኞቹ ነዋሪዎችም ወደ ሌሎች ቀበሌዎችና አካባቢዎች መሸሻቸውን አስረድተዋል። ከ2011 ዓ.ም ተመረጥ ጀምሮ በአካባቢው የቆየ የጸጥታ ችግር መኖሩን ያወሱት አቶ ኡርማሎ በተለይም የጎማይደ ልዩ ወረዳን በኃይል እናደራጃለን ሲሉ ነበር ባሏቸው ወገኖች እንደሚፈጠረ ገለጹት ሁከት በቀጠናው ለአመታት መዝለቁን ተናግሯል። አቶ ኡርማሎ እንደሚሉት ለሰገነ ከተማው ጥቃት የጋርዱላ ዞን ድራሼ ልዩ ወረዳ ባለስልጣናትን ተጠያቂ አድርገዋል።
ታፍኖ ሁኔታቸው ያልታወቁ የፖሊስ አባላት 6 አባል አለ። ይህ ብቻ ሳይሆን ደግሞ ሲቪል የሆኑ የከተማ ነዋሪዎችና ነጋዴዎች ታግተው ያልታወቁ ወደ 11 ሰዎች አሉ። እስካሁን የመንግስት መዋቅር ቀጠናው ላይ ገብቶ ስላልተቆጣጠረ እነዚህ ሰዎች በህይወት ይኑሩ አይኑሩ የምናውቀው ነገር የለም።
የጋርዱላ ዞን ዋና አስተዳዳሪ አቶ ብርሃኑ ኩናሎ ግን የአቶ ኡርማሎን ክስ ሐሰት ነው ሲሉ አይቀበሉትም። በአካባቢው ከፍተኛ ጸጥታ ችግር መኖሩን እንደሚያቁት ያልሸሸጉት አቶ ብርሃኑ ጥቃት አድራሾችም በዚያው በኮንሶ ዞን ሰገን ዙሪያ ወረዳ ያሉ እንጂ ከጋርዱላ ዞን ድራሼ ወረዳ ጋር አይገናኝም ሲሉ ክሱን አስተባብለዋል።
ችግሩ ያለው ሰገን ከተማ ላይ ነው። ስለዚህ የኮንሶ ዞን ሰገን ዙሪያ ወረዳ ላይ የተፈጠረ ችግር ነው። በዚህ ችግር ውስጥ በእኛ በኩል የተሳተፈ አካል ካለ እርምጃ እንወስዳለን። እኛ በእርግጥ እዛ አካባቢ ላይ ቀውስ እንዲፈጠር የሚያደርጉ አካላቶች አሉ።
የኮንሶና የጋርዱላ ዞኖች አስተዳደር አካላት የተፈጠረውን የጸጥታ ችግር በጋራ ለመፍታት የተነጋገሩ ነው ያሉት አስተዳዳሪው አቶ ብርሃኑም የየትኛውም ብሔረሰብ ተወላጅ ቢሆን በሽብር ድርጊት ከተሳተፈም በሕግ ተጠያቂ እንደሚደረግ ተናግሯል።
ቀውስ ለመፍጠር በኮንሶ በኩልም በእኛ በኩልም የሚሳተፍ አካል ካለ እኛ ለማስተያየት ወደ ኋላ አንልም። ነገር ግን ተጨባጭ የሆነ መረጃ መሬት ላይ የተገመገመ በኮንሶ ዞን አመራር በኩል እንደዚህ አልመጣልኝም። አካባቢው እንዴት በጋራ የሚያል ቀውሱን እንዴት በጋራ የሚፍታ በዛ በኩል የሚሳተፍ አካል እንዳይኖር እንዴት ትከላከላላችሁ? እና የሚፈናቀሉ አካላት ወይ ደግሞ ንብረት የዘረፉ ሰዎች ንብረት እንዳያሽሹ በእናንተ በኩል መዝመር ስጉ፣ በእናንተ በኩል ያለውን ተቆጣጠሩ፣ ሰው ደግሞ እንዳይቀላቀል ተከላከሉና በጋራ ቀውሱን እናረኝ የሚል የኮንሶ አመራር ከነጋር ኮሚኒኬት አደረጋል። ዛሬ እንኳን በሁለት በላይ ተደዋውለናል።
የአሜሪካ ድምፅ ያነጋገራቸው በደህንነት ስጋት ስማቸው እንዲጠቀስ አልፈልጉና ድምጻቸውም እንዲቀየር ጠየቁን የሰገነ ከተማ ነዋሪም ካለፈው ሳምንት ቅዳሜ ጀምሮ በድንገት የተፈጸመ ነው ባሉት ጥቃት በሰውና ንብረት ላይ ከፍተኛ ጉዳት መድረሱን ተናግሯል።
ቅዳሜ የጀመረው ተኩስ እሁድ ቀጥሎ እሁድ ቀኑን ሙሉ ተኩስ በነበረበት ጊዜ የአካባቢው ፖሊስና ንጹሐን የመንግስት ሰራተኛና የአካባቢው ነዋሪዎች ታግቶ በገበባ ውስጥ ገብቶ በአስቸጋሪ ሁኔታ ውስጥ ነበር የቆዩት። ከዛ በኋላ ያው የመንግስት ኃይል በሚዲያና በተለያዩ መንገዶች ጥሪ ቢደረግላቸውም ያው ዛሬ ነው እንግዲህ ቅላቄ አካባቢው ላይ ደርሶ ስቲል አሁን አስክሬንም ጭምር ዙሪያችን ለሰው ህይወት እንደጠፋም ማወቅ አልተቻለም። አስክሬንም መነሳት አልተቻለም።
ፈይሳ ጉያሉ የተባሉ የሰገነ ከተማ ነዋሪም በጥቃቱ የሞቱ ሰዎችን አስክሬን ለሁለት ቀናት ማንሳት አለመቻላቸውን ገልጿል። ትናንት ሰኞ ምሽት የተኩስ ድምፅ እንደሰሙና ጥቃቱም አሁንም መቀጠሉን የጠቆሙት አቶ ፈይሳም ለክልሉ አስተዳደርና ለፌደራል መንግስት የድረሱልን ጥሪ አቅርበዋል።
ሰኞ ጠዋት እየተወከሱ አሁን ህዝቢ እንዲህ ሰፈሮች የለም እንትን የጤና የቢሮ የመንግስት ቢሮ የሆኑ ጠቅላላ ጠዋት አሁን አቃጥሎ ጨርሷል።
የሰገን ከተማ የኮንሶም ድራሼ አሌም ቡርጅና አማሮ ልዩ ወረዳዎችን በስሩ ይዞም በ2003 ዓ.ም የተደራጀና የኮንሶ ወረዳ ዞን ሆኖ ከተደራጀ በኋላም በ2011 ዓመተ ምህረት መንግስታዊ ለውጥ ተከትሎ የፈረሰው የሰገን አካባቢ ህዝቦች ዞን ማዕከል ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አድማጮቻችን ከአሜሪካ ድምጽ እየተከታተላችሁ ያላችሁት የምሽቱ ዝግጅታችን አሁን እንደቀጠለ ነው። አሁን ደግሞ የዲሞክራቲክ ፓርቲ ብሔራዊ ጉባኤ በትናንትናው ዕለት በይፋ ተጀምሯል። ቀደም በዚህ ጉዳይ ላይም ባለፈው ትናንትናም የተለያዩ ዘገባዎች ሲናደርሳችሁ ነበር። በምሽቱ በትናንትና ቅንብር ላይ ደግሞ የወቅቱ የአሜሪካ ፕሬዚዳንት በጉባኤው ላይ ጆ ባይደን ጭምር የፓርቲው አንጋፋና ወጣት ፖለቲከኞች ንግግር አሰምተዋል። የፓርቲው አባላትና ደጋፊዎችም የፓርቲው እጩ ፕሬዚዳንታዊ ተወዳዳሪ የሆኑት ካማላ ሃሪስ እንዲደግፉም ጥሪ ቀርቧል። በትላንትናው ምሽት ጉባኤ በሚደረግበት ስፍራ ሀብታሙ ስዩም ተጨማሪ መረጃዎችን ሊያጋራን በቀጥታ መስመር ላይ ነው የሚገኘው። ሀብታሙ፣ የዲሞክራት ፓርቲውን ኮከሶች ጋር አንተና ባልደረባ ካርሎል ባንዳም ቆይታ እንዳደረጋቸው አውቃለሁና ወደዚያ ከማለፋችን በፊት እስኪ የትናንትናው የጉባኤ ድባብ ምን ይመስል እንደነበረ በሱን ጀምር።
አመሰግናለሁ አስማማው። እንግዲህ እኔ አሁን የምገኝበት ቦታ ዩናይትድ ሴንተር የተባለ ከፍተኛ የሆኑ የስፖርት ክንውኖችን ሲያስተናግድ የነበረ ስፍራ ነው። በዚህ ስፍራ ውስጥ ትናንት ምሽት ሙሉ በሙሉ ሰርፕራይዝ ውስጥ ተጠብቃቸው የነበረው የዲሞክራቲክ ፓርቲው ደጋፊዎች እንዲሁም ደግሞ ከተለያዩ ግዛቶች የመጡ ተወካዮች ጆ ባይደንን እና ሌሎች ፖለቲከኞችን ሲጠብቁ አምሽተው ነበር። በስተመጨረሻ ፕሬዚደንት ጆ ባይደን ከምሽቱ 4 ሰዓት አካባቢ ብቅ ብለው ሲጠበቅ የነበረ ንግግራቸውን አሰምተው በንግግራቸው ያስተዳደራቸውን መልካም ስኬቶች አነሳስተዋል። ከሳቸው በፊት የነበረውን አስተዳደር ችግሮችና በሀገሪቱ ውስጥ ያመጣቸውን ተግዳሮቶች ለማሳየት ሞክረዋል። ከዚያ በተጨማሪ ደግሞ ለእጩ ተወዳዳሪዋ ካማላ ሃሪስ ያላቸውን ድጋፍ አሳይተዋል። አደራ መስጠታቸውንም ደግሞ ችቦ ማሸጋገራቸውንም በትናንትናው ዕለት ይፋ አድርገዋል። ለቀጣይ ትውልድ ኃላፊነቱን የመተዋቸውን ምክንያትም ይፋ አድርገዋል። ጎን ለጎን ለካማላ ሃሪስ እንዲሁም ደግሞ ለምክትላቸው ሆኖ ለሚያገለግሉት ቲም ዋልዝ ያላቸው መልካም ምኞት ገልጸዋል። ነጻነታቸው ወይ ሲሉም ጥሪ አቀርበዋል። ከሳቸው በተጨማሪ ሌሎች ታዋቂ ፖለቲከኞች ሂላሪ ክሊንተንን የመሰሉ በአገሪቱ አስተዳደር ውስጥ ያገለገሉ አንጋፋ ፖለቲከኞች ብቅ ብለው ንግግር አሰምተዋል። እንግዲህ በአጠቃላይ ትናንት ምሽት የነበረው ድባብ እጅግ የደመቀና ቀደም ብዬ እንደተቀስኩት ይህ ሰፊ የጉባኤ ስፍራም ካፍ እስከ ገደቡ ሞልቶ ነበር ማለት ይቻላል።
በትናንትናው ምሽት ላይ በተሳታፊ የነበሩ የዲሞክራት ፓርቲ ተወካዮችንም አግኝተህ እንዳወጋቸው አውቃለሁኝና እንደው ምንድነው ያነሱት? በተለይ ካማላ ሃሪስን አሸናፊ ለማድረግ በመደገፍ በኩል ያነሱት ነገር ካለ?
ወደ 4000 የሚሆኑ የዲሞክራቲክ ፓርቲው ተወካዮች ናቸው በዚህ አዳራሽ ውስጥ የተገኙት። ከ50 በላይ የአሜሪካ ግዛቶች የመጡ ናቸው። እንደምታውቀው ካማላ ሃሪስ ፓርቲውን በመወከል እጩ ተወዳዳሪ እንደሚሆን ይፋ የተደረገው በቅርብ ሳምንታት ውስጥ ነው። ስለዚህ ፓርቲው ለማሸነፍ ያለው ጊዜ ከቅስቀሳና ከሌሎች ዘመቻዎች ጋር ሲነጻጸር በጣም ትንሽ ነው። ስለዚህ የፓርቲው አባላትም ከፍተኛ ኃላፊነትና ከፍተኛ ጥረት የሚጠበቅባቸው ጊዜ መሆኑን አንስተዋል። ካነጋገርናቸው መካከል አንዱ የሆኑት ከማሳቹሴትስ ግዛት የመጡት ብራያን ኮር ምን አይነት እንቅስቃሴ ያደረጉ እንደሆነ ካማላ ሃሪስ ለድል ለማብቃት በሳቸውና በአካባቢያቸው በሚገኙ ተወካዮች ዘንድ ያለውን ርብርብ አስመልክተው ይከታዩም ብለዋል።
I believe they will absolutely ምርጫውን በእርግጠኝነት ያሸንፋሉ የሚል እምነት አለኝ። እነሱን ለድል የሚያበቃቸው ስራ ሁሉ እንሰራለን። በሮችን እናንኳኳለን፣ ለጓደኞቻችን እንደውላለን። ስዊንግ ስቴት ወደ ተሰኙት ተቃያሪ ድጋፍ ወደሚሰጡት ግዛቶች በመሄድ ሰዎች ቀጣዩን ፕሬዝዳንት ካማላ ሃሪስን መምረጣቸውን ለማረጋገጥ ሁሉንም ነገር እናደርጋለን።
አብታውን በዚህ ጉዳይ ላይ ተመሳሳይ ወጣቶችም ተሳትፎ እንደነበራቸው አውቃለሁ በጉባኤው ላይና እነሱን ሳነጋግራቸው ከነበረ በዚህ ጉዳይ ላይ ምን አሉ?
ትክክል ነው አስማማው። ከተወሰኑ ወጣት የዲሞክራቲክ ፓርቲ ተወካዮች ጋራ ለመነጋገር ለው እንደምታውቀው የዲሞክራቲክ ፓርቲው አንደኛ ማጠንጠኛ ወይንም ደግሞ የትኩረት ቦታ ካደረገው ስፍራ መካከል አንዱ ወጣቶች ናቸው። ወጣቶች በመራጭነት ብቻ ሳይሆን በተመራጭነት ዘርፉ ውስጥም በዚህ ፓርቲ ውስጥ ጥረት ያደርጋሉ። በተለያዩ ግዛቶች ውስጥ ፓርቲውን በመወከል የሚገኙ ወጣቶችን ትናንት ለማነጋገር ነበር ያሰብ የሞከርኩት፣ በሱም ተሳክቶልኛል። ይቅርታ፣ በንግግራቸው ከነሱ ጋር በነበረኝ ቆይታ የተረዳሁት ነገር የካማላ ሃሪስ ፕሬዚደንት ጆ ባይደን ደግሞ ሐላፊነቱን ወደ ካማላ ሃሪስ ለማሸጋገር የወሰኑትን ውሳኔ ሲያሞግሱ ተሰምተዋል። ካማላ ሃሪስ ከመጣችበት መሰረት አንጻር ለብዙ ስደተኛ ቤተሰቦችና ለሌሎች ወጣቶች መነቃቃትን እንደምትፈጥር ያነሱልኝ ወጣቶች አሉ። ከዚያ ጎን ለጎን ደግሞ የጆ ባይደን ውሳኔ በተለይ በዲሞክራቲክ ፓርቲ ውስጥ ሲያስተች የቆየውን ወደ ወጣቶች ኃላፊነትን የማሸጋገር ችግርን የቀረፈ ስለመምጣቱ የጠቆማሉ። ከዚህ ጋር በተገናኘ ፕራቲፓ ፕሮይካ የተሰኘች ከጆርጂያ የመጣች የፓርቲው ተወካይ እንዲሁም ደግሞ ዛክ ዌብ ከቴክሳስ የመጣ ሌላ ወጣት ተወካይ የነገሩንን ወይንም ደግሞ ያጋሩንን ሐሳብ አዳምጠን እንመለሳለን።
It's definitely very inspiring.
በጭቁም ያነቃቃ ነው። እኔም ህንዱስ ተወልጄ በሁለት አመቴ ነበር ወደዚህ ሀገር የመጣሁት። ካማላ ሃሪስ ቤተሰቦቿ ስደተኞች እንደሆኑ ተናግራለች። በአንድ ትውልድ ምክትል ፕሬዝዳንት ለመሆን ችላለች። አሁን ደግሞ የወደፊቷ የአሜሪካ ፕሬዝዳንት ለመሆን እያመራች ነው። ይህ በእውነቱ የአሜሪካዊ ህልም ማሳያ አብነት ነው።
I think it will make a huge difference.
የሳቸው ውሳኔ ትልቅ ልዩነት ይፈጥራል። እንደሚታወቀው የእንደራሴዎች ምክር ቤትና የሴኔቱ አባላት አማካይድሜ ከሪፐብሊካኑ ጋር ሲነጻጸር ከፍ ያለ ሆኖ ቆይቷል። ከቡሽ ያስተዳደር ዘመን ጀምሮ ስንሻው የቆየነው የትውልድ ሽግግር ለውጥ በስተመጨረሻው ያየነው ነው ብዬ አስባለሁ።
አድማጮቻችን እንግዲህ ቆይታ ያደረኩ ያለሁት ካፍታሙ ጋር ነው። በዲሞክራት ብሔራዊ ፓርቲ ጉባኤ በተመለከተ ሐሳቦች እያነሳን ነው። አፍታሙ እስቲ ወደ ቀጣዩ ሐሳብ እናንሳና ጉባኤው ከመደረግበት አቅራቢያ የተቃውሞ እንቅስቃሴዎችም እንደነበር ተነስተዋልና እሱን በተመለከተ ራሱ ተሳታፊዎች ምን አሉ? እዛ የነበረው ተቃውሞ ውስጥ ምንድናቸው የተነሱት በተቃውሞ ላይ ያሉ ሐሳቦች?
ትክክልና አስማማው ይህ ጉባኤ ከመደረግበት የዩናይትድ ሴንተር አካባቢ ከፍተኛ ተቃውሞ እንቅስቃሴ ነበረ። በትናንትናው ዕለት የተቃውሞ ሰልፈኞችና ፖሊስም እስከ መጋጨት ደርሰዋል። የተወሰኑ ሰዎችም በቁጥጥር ስር ውለዋል። እነዚህ የተቃውሞ ሰልፈኞች ከሚያነሷቸው ሐሳቦች መካከል ዋነኛው እስራኤል በጋዛ ያደረገችው ካለው ጦርነት ጋር በተያያዘ የዩናይትድ ስቴትስ መንግስት ያዘውን አቋም መቃወም ነው። በተለይ ደግሞ ያሁኑን የመንግስት አስተዳደር ያዘው ደግሞ ዲሞክራቲክ ፓርቲው ከመሆኑ አንጻር የዲሞክራቲክ ፓርቲውን አቋም መተቸት፣ የተሻለ አዳዲስ ይዘቶች ያሏትን አማራጭ ዞን እንዲመጣ ማስገደድ እንደሆነ ተሰምቷል። ይህንን በማነሳሳት እዚህ የሚገኘው ዲሞክራቲክ ፓርቲ ተወካዮችን ሐሳባቸው ለመጠየቅ ሞክረናል። ከነዚያ መካከለ አንዷ ፕሪኒዋ ሳንደርሰን የተባሉ ከአሪዞና የመጡ የፓርቲው ተወካይ በጉዳዩ ላይ ያላቸውን አቋምና ያላቸውን ምላሽ አጋርተውናል። እሱን ተመልክተን እንመለሳለን።
I have personally been looking for a quicker
እኔ በግሌ የታገቱት እንዲለቀቁና የተኩስ አቁም እንዲደረስ የሚቻለበትን መላ ሳስተስ ቆይቻለሁ። የባይደንና የሃሪስ አስተዳደር ሲሰራቸው ስለቆዩ ጉዳዮችን ማውቃለሁ። ስምምነት ላይ ይደረስ ዘንድ በትጋት እየተደራደሩ ይገኛሉ። ከእስራኤል መንግስት ተገቢውን መላሽ ለማግኘታቸው እጠራጠራለሁ። ሆኖም እልባት ለማግኘት እየጣሩ እንደሆነ አውቃለሁ።
እስኪ ቆይታችን የመጨረሻ ወደሆነ ሐሳብ እንዲዳብታሙ የዛሬ ምሽት የዲሞክራቲክ ፓርቲ ጉባኤ መካሄዱ እንደቀጠለውና ምሽት ላይ የተለያዩ ሁነቶች ይጠበቃሉ። ምንድናቸው የሚጠበቁ ሁነቶች?
ዛሬ ምሽት ዲሞክራቲክ ፓርቲውን ለድል ያበቃሉ ተብሎ ከሚታሰቡ የቀደሙ ፖለቲከኞች መካከል አንዱ የሆኑት እንዲሁም የሀገሪቱ ፕሬዚደንት ነበሩ ባራክ ኦባማ ንግግር ያሰማሉ ተብሎ ይጠበቃል። አብረዋቸው ደግሞ ባለቤታቸው ሚሼል ኦባማ ይገኛሉ ተብሎ ይጠበቃል። ባራክ ኦባማ በዛሬ ንግግራቸው ይሄን የአስተዳደር ችቦ ለቀጣይ ባላደራ ማስረከብ ያለውን ኃላፊነት ያነሳሉ ተብሎ ይጠበቃል። የአሜሪካን ነገ በተመለከተ ያላቸውን አቋምና መራጮች እንዲገነዘቡት የሚፈልጓቸው ነጥቦችም ያካፍላሉ ተብሎ ይጠበቃል። ከዚያ ጎን ለጎን ደግሞ ዶናልድ ትራምፕ የሚተችባቸውን በሀገሪቱ ውስጥ ከፍተኛ ችግርና ተግዳሮት ይፈጥራሉ ተብሎ የሚታሰቡ የፖለቲካ ስልቶቻቸውና ፖሊሲዎቻቸውን እያነሳሱ ትችትም ያስደምጣሉ ተብሎ ይጠበቃል። ከሳቸው በተጨማሪ ደግሞ ሌሎች ታዋቂ ፖለቲከኞች፣ የግዛት ተወካዮች ይገኛሉ ተብሎ ይጠበቃል። ትናንት ሳንጠቅሰው የቀረ ዛሬ ብንጠቅሰው የምወደው አንድ ነገር ሪፐብሊካን ፓርቲን ደጋፊ የነበሩ አሁን ግን የሪፐብሊካን ፓርቲ ይዞት በሚንቀሳቀሰው ፖሊሲ ምክንያት ቅሬታ ስለተሰማቸው ለዲሞክራቶች ለማገዝ የዲሞክራቶችን ሐሳብ ለመደገፍ የወሰኑ ሰዎችም ሐሳባቸውን ያቀርባሉ። በየጉባኤው ጣልቃ ትናንት ሲሰሙ ነበር። እሱ ዝግጅት ይቀጥላል ተብሎ ይጠበቃል። አስመሞ
ሀፍታሙ ስዩም ከቺካጎ የዲሞክራቲክ ፓርቲ ብሔራዊ ጉባኤን በተመለከተ ላደረስከን መረጃዎች እናመሰግናለን። ያው ጉባኤውም ስለሚቀጥል በነገው ዕለትም ለአድማጮች ተመልካቾቻችን ተጨማሪ መረጃዎችን እንደምታጋራ ከወዲሁ ለመግለጽ ወዳለሁ ተስፋ ማድረጋለሁ። አድማጮቻችን ከአሜሪካ ድምጽ እየተላለፈላችሁ የሚገኘው ዝግጅታችን ይቀጥላል። አድማጮቻችን ከአሜሪካ ድምጽ እየተላለፈላችሁ ያለው የምሽቱ ዝግጅታችን እንደቀጠለ ነው። አሁን ደግሞ ወደ ኢትዮጵያ እንመለስና ከተከታዩን ዘገባችን ወደ እናንተ እናደርሳለን። ከአንድ አመት በፊት በባህር ዳር ከተማ በህፃን ሄቨን አወት ላይ የተፈጸመው አሰቃቂ መድፈርና የግድያ ድርጊት እንዲሁም ተያያዥ የህግ ጉዳዮች ብዙዎችን ማስቆጣታቸው ቀጥለዋል። የህፃን ሄቨን እናት ልጇን በአሰቃቂ ሁኔታ ካጣችበት ጊዜ አንስቶ መጽናናት ተስኗት እንደቆየች የቤተሰቡ አባል ለአሜሪካ ድምጽ የተናገሩ ሲሆን በጉዳዩ ላይ አስተያየት ሰጡን ጠበቃና የህግ አማካሪ ብርሃኑ ጋሻው በበኩላቸው የቅጣት ውሳኔው ከድርጊቱ አንጻር በቂና አስተማሪ እንዳልሆነ አብራርተዋል። ኬኔዲ አባተ በዚህ ጉዳይ ላይ ተከታዩን አዘጋጅቷል።
የሰባት አመቷ ህፃን ሄቨን አወት በባህር ዳር ከተማ ከቤተሰቧ ጋር ተከራይተው ይኖሩ በነበረበት ግቢ ውስጥ ጌትነት ባየ በተባለ አከራያቸው በአሰቃቂ ሁኔታ ተደፍራ በግፍ መገደሏ ማህበረሰቡን ያስቆጣና ያስደነገጠ መነጋገሪያ ድርጊት ሆኗል። የወንጀል ድርጊቱ ከአንድ አመት በፊት ሐምሌ 25 ቀን 2015 ዓ.ም የተፈጸመ እንደሆነ ነው የፖሊስ የምርመራ መዝገብ የሚያስረዳው። ይሁን እንጂ የ25 አመት ጽኑ እስራት የተፈረደበት የጭካኔ ድርጊቱ ፈጻሚ ጌትነት ባየ ይግባኝ አቅራቡን ተከትሎ ለፍትህ ስትኳትን የቆየችው የህፃን ሄቨን እናት አበቀለሽ አደባ ጉዳዩን ወደ ብዙሃን መገናኛ መውሰዷን ተከትሎ በርካቶች ስለ ድርጊቱ ለማወቅ ችለዋል። መረጃው በስፋት መሰራጨቱን ተከትሎ ህፃኗን ከመድፈር ባለፈ እንዳትጮህ አፏ ውስጥ አሸዋ በመጨመርና በማነቅም ጭምር ለሞት ዳርጓታል በተባለው ግለሰብ ላይ የተላለፈው ፍርድ ከግፍ ድርጊቱ ጋራ የማይመጣጠንና አስተማሪ ያልሆነ ፍርድ ነው በሚል ብዙዎች ቁጣቸውን በመግለጽ ላይ ይገኛሉ። የአማራ ክልል ፍትህ ቢሮ ዛሬ ማክሰኞ በሰጠው መግለጫ የወንጀሉ ምርመራ ተደርጎ በወንጀል ህጉ 539 የግፍ ግድያና 620 ቅንፍ 3 በመድፈር መግደልን ያጣቀሰ ሁለት ክስ ተመስርቶበት እንደነበር አስታውቋል። ይህም በሞት ፍርድ ወይም በእድሜ ልክ እስራት የሚያስቀጣ ነው ያለው ቢሮው የግራ ቀኝ ክርክሩን ያዳመጠው ፍርድ ቤቱ የቀረበው ማስረጃ የግፍ ግድያን ሳይሆን በመደፈር መሞቷን የሚያረጋግጥ ነው በማለት የካቲት 20 ቀን 2016 ዓ.ም ተጠርጣሪው በ25 ዓመት ጽኑ እስራት እንዲቀጣ መወሰኑን አስታውቋል። በአሁን ወቅት በማረሚያ ቤት የሚገኘው ፍርደኛው ይግባኝ አቅርቦ ጠቅላይ ፍርድ ቤት ጉዳዩን በመመርመር ላይ ይገኛል ሲልም ቢሮው ገልጿል። በልጇ ላይ ስለሆነው በርካቶችን ያሳዘነና ያስቆጣ ድርጊት እርሷም ስላለፈችበት ሁኔታና ስለ ፍርድ ቤቱ ውሳኔ የህፃኗን እናት ለማናገር ያደረግነው ተደጋጋሚ ጥረት ለጊዜው ሊሳካልን አልቻለም። ሆኖም ለአሜሪካ ድምጽ አስተያየታቸውን የሰጡ የአበቀለሽ ቤተሰብ አባል በፍርዱ ደስተኛ ያልሆነችው እናት ከልጇ አሰቃቂ ግድያ ወዲህ ባሉት ወራት መጽናናት ተስኗት እንዳሳለፈችና ይብሱኑ የልጇን ህይወት የነጠቃት ሰው ይግባኝ ማቅረቡን ካወቀች ጊዜ በኋላ ደግሞ ሀዘኗ እንደበዛ ትገልጻለች።
በቃ መንገድ ላይ ራሱ ህፃናትን ካየች በቃ ፍረዱኝ ፍትህ ይሰጠኝ እንዳለች ነው። በቃ ይሄን አንድ አመት ሙሉ የዘለቀችው በየቤተክርስቲያኑ ትሄዳለች፣ ትጮሃለች። እንደዚህ ብዙም አልተረጋጋችም፣ ገና ናት። ይግባኝ ሊጠይቅ ስለነበረ ልጁ ያው ይፈታል የሚል ስጋትም ስለነበራት ለዛ ነው በቃ ፍትህ እንዲህ እንዳገኝ ብቻ ነው ልመናዋ፣ ስለቷም ልመናዋም ማለት ነች። 25 አመት ለአንዲት ህፃን ልጅ ተደፍሮና ታንቆ መሞት፣ በዛ ላይ ደግሞ ያው ያሳድዷትም ስለነበረ ስራ መስራትም አልቻለችም። አንዲት ህፃን ልጅ አለቻት የተረፈች ከእሷ ከሞተችው ልጅ ይረጠች የሶስት አመት ህፃን አለቻት። እሷን ይዛ እያሳደዷትም ስለነበረ ለዛም ሁሉ ነበረ ሀዘማ የበዛባት።
ስሟ እንዳይጠቀስ የጠየቀችን አስተያየት ሰጭ እኛም እንደ ቤተሰብ ፍርዱ በቂ አይደለም ብለን እናምናለን ትላለች።
እኛማ ያው እንደ ቤተሰብ ሁሉንም ነገር ስላየን የልጅቷን አስከሬን ሁሉንም ነገር በአቅራቢያ ስለነበርን ከዛ ይበልጥ ደግሞ የሚያመን ልጅቷን በምታሳድግበት ጊዜ የከፈለችው መስዋዕትነት የበለጠ ያመናል እኛ ቤተሰቦቿ ማለት ነው። ምክንያቱም አባቷ ያው ተራርቀው ስለነበር ብቻዋን ነው የምታሳድጋቸው ሁለቱን ህጻናት። አንዴ አንድ ክሊኒክ አዳር፣ አንዴ አንድ ክሊኒክ ቀን እየተመላለሰች ታሳድጋ ስለነበር ብዙ መስዋዕትነት የከፈለችባት ልጅ ስለነበረች ስታራፍ የበለጠ ነው እኛ በጣም አንጀታችን ያረረው በፍርዱም ሁሌም አብረናት ነው የምንሄደው የነበረው ነገር ያው የሚያስደስት አይደለም እንግዲህ ከገቢ ነው ብዬ አላሰብም የሷ ልጅ ብቻም አይደለችም ብዙ ልጆችም ተደፍረዋል ካሁን በፊት ለነሱም ፍትህ እኔ በበኩሌ ፈልጋለሁ በዛ መጠን ነው የሚሰማኝ
በዚህ ጉዳይ ላይ አስተያየታቸውን የጠየቅናቸው ጠበቃና የህግ አማካሪ ብርሃኑ በጋሻው ኢትዮጵያ ከፈረመቻቸው የህፃናትን መብት የተመለከቱ ዓለም አቀፍ ህጎችና ከሀገሪቱም ህግ አንጻር የተሰጠው ፍርድ በቂ እንዳልሆነ እምነታቸውን ገልጸው አቃቤ ህግ ይግባኝ ጠይቆ መከራከር እንደነበረበት ይተቻሉ።
እንግዲህ ግለሰብ የሆነችው ህፃን ልጅ በደረሰባት የመደፈር አደጋ በመደፈሯ ምክንያት ደግሞ ለደረሰባት የሞት 591 ከባድ የግድያ ወንጀል እና 620 የወንጀል ህጋችንን ከባድ ያስገድዶ መድፈር በሚል ሁለት ክስ እንደተመሰረተ ነው። ያንን ደግሞ በበቂ ሁኔታ ምስክር ማስረዳት የነበረበት ክሱን የያዘው አቃቢ ህግ ነው። አሁን ለዚህ የህፃን ሄቨን ጉዳይ ግን ስንመለከት የ591ን ትተውት በበቂ ሁኔታ አቃቢ ህግ አላስረዳም በማለት በደረሰባት አስገድዶ መድፈር ወንጀል በ620 አንቀጽን ጥፋተኛ ብሎ እንግዲህ ቅጣት ማቅለያ ተይዞለት 25 አመት የታሰረው። እንግዲህ በዚህ ጉዳይ ላይ አቃቢ ህግ ቅሬታ ካለው ለሚመለከተው አካል ማቅረብ ነበረበት። እንግዲህ ቀርቧል አልቀረበም በዚህ ሂደት ላይ ያለ ነው። እንግዲህ ድርጊቱን የፈጸመው ግለሰብ 25 አመት ተገቢ አይደለም በማለት ይግባኝ የጠየቀው። ለዚህም አሁን መነጋገር ያለ ሆኖ ለሁሉም በማህበራዊ ሚዲያም በተለያዩ ሚዲያዎች ላይ እንደዚህ ሐሳቦች እየተንሸራሸሩ ያሉት ግድያ ፈጽሞ አስገድዶ ደፍሮ እንዴት ነው 25 አመት ሊሆን የሚችለው የሚል ነው። እንግዲህ ይሄ የፍርድ ቤቶች አንደው ፍርድ ቤቶች በተገቢ ሁኔታ የማይውበት ነው። ነገር ግን ከዚህ ከተፈረደበት 25 አመት አንጻር ወንጀሉ የተፈጸመው ከባድ ወንጀል ነው፣ ጨካኝነት ነው፣ ነውረኝነት የተካከለበት ነው። ይሄ በተሟላበት ሁኔታ መፈጸሙ በህግ አግባብ የተመሰከረበት ሁኔታ ነው ያለውና ጉዳዩን የያዘው አቃቢ ህግ እንግዲህ በጉዳዩ ላይ ይግባኝ መጠየቅ ነበረበት ነው የምንለው እኛ እንደ ህግ ባለሙያ።
አቃቤ ህግ ይግባኝ ማቅረብ የነበረበት ውሳኔው በተሰጠ በአንድ ወር ጊዜ ውስጥ መሆኑን የሚገልጹት አቶ ብርሃኑ በጋሻው ስለ ሁኔታው አስረድተዋል።
የወንጀል ህግ በ1997 የወጣው ላይ አንቀጽ 620 ስር ከ13 አመት በታች የሆኑ ሴቶችም ወንዶችም ላይ እንደ እድሜ ደረጃ አርከናሎች አሁን ህፃን ሄቨን የ7 አመት ልጅ ነች። እቺ ልጅ ደግሞ የተፈጸመባት ከመደፈሯን በላይ ተገድላለች። ያው ፍርድ ቤቶች ገለልተኛ ናቸው ተብሎ ስለምናምን በአዋጅም የተቋቋሙት ስለዚህ መሰረቱ ስለሆነ እነሱ የሚሰጡትን ፍርድ ነው የምናየው። በእኛ አግባብ ግን በህግ አግባብ እኔ አማምነው በሁለቱም ወንጀሎች ተከሶ ያው ጣራው ላይ ማረፍ ነበረበት ነው። ምክንያቱም ዜጎች ከዚህ አይነት አስከፊ እና በማይጠበቅ አስነዋሪ የሆነ ስፔሻሊ ደግሞ ምንም መከላከል በማይችሉ ህጻናት ላይ አስገድዶ መስፈር ደግሞ በባህሪው በምስክር የሚረጋገጥ አይደለም። ግን ክርክሩ አግባብ ተመርቶ እሱ ጋር ነው ጥያቄ ያለን ሁላችን እንደ ባለሙያ። በደንብ አስረድተው ነው ፍርድ ቤቱ የጣለባቸው ወይስ በደንብ ሳያስረዱ ነው? ይህን በደንብ መመርመር ያስፈልጋል።
ከአማራ ክልል ፍትህ ቢሮ ስለ ጉዳዩ አስተያየት ለመጠየቅ የቢሮው ኃላፊ አቶ ብርሃኑ ጎሽም የእጅ ስልክ ላይ ደውለን ባለመመለሳቸው ሊሳካልን አልቻለም። ስማቸውን ያልጠቀስናቸው የህፃን ሄቨን እናት ቤተሰብ አባል በሰጡን አስተያየት የቅጣት ውሳኔው ከተሰጠ በኋላ በፍርዱ ደስተኛ ባይሆኑም በወቅቱ ግን ይግባኝ እንዳልጠየቁ ተናግረዋል። ለዚህም ምክንያቱን ያስረዳሉ።
አይ ይግባኝ የጠየቀ ሰው የለም። ምክንያቱም በጣም ብዙ ተጉላልተን ነበር ያንን ፍርድ ለማግኘት ማለት ነው። ራሱ በጣም ብዙ ወሮች ነው የቆጠርነው። ቀጠሮ በጣም በዛብንና ከዛ በኋላም ያለውን ሂደት ስናስበው ድካሙ በጣም እንትናልን። ከዚህ የተሻለ እንደማይፈርዱ ስናስብ ተው ነው ይግባኝ ያልጠየቅነው።
የህፃን ሄቨን ጉዳይ ይፋ ከሆነ በኋላ ብዙዎች ቁጣቸውንና ሀዘናቸውን በመግለጽ ላይ ናቸው። ከነዚህ መካከል የሆኑት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤልጎጌ ተስፋዬ በተፈጸመው ድርጊት የተሰማቸውን ሀዘን ገልጸው በጉዳዩ ላይ የምንሰራበትና የምንከታተልበት እንደሆነ እንገልጻለን ብለዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ቀጣዩ ዘገባ አልፋለሁ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በእስራኤልና በሐማስ መካከል የተኩስ አቁምና የታጋጆች የመልቀቅ ስምምነት እንዲኖር አሜሪካ ያቀረበችው እቅድ እስራኤል መቀበሏን ገልጸው ሐማስም እንዲቀበለው ጠይቀዋል። በአሜሪካ ድምጽ ዘጋቢ የዘጋጀውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት ሰኞ እስራኤልን ለቀው ከግብጽ ፕሬዝዳንት አብዱል ፋታህ አልሲሲ ጋር ከመነጋገራቸው በፊት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የአሜሪካን አገናኝ ወይም አሸጋጋሪ እቅድ መቀበላቸውን አስታውቀው ሐማስም በዚህ እንዲስማማ ጠይቀዋል። ብሊንከን ትላንት ሰኞ ከእስራኤል ከፍተኛ ባለስልጣናት ጋር በርካታ ስብሰባዎችን ካደረጉ በኋላ ስለቀጣዩ እርምጃ ተናግረዋል።
The next important step is for Hamas to say yes. And then
ቀጣዩ አስፈላጊ እርምጃ የሐማስ ይሁንታ ነው። ከዚያም በሚቀጥሉት ቀናት ለምድ ያላቸው አደራዳሪዎች ስምምነቱን በመተግበር ላይ ግልጽ ግንዛቤዎችን ለመፍጠር አንድ ላይ እንዲሰባሰቡ ማድረግ ነው።
የዩናይትድ ስቴትስ ከፍተኛ ዲፕሎማት ስምምነቱ በጋዛ ያለውን አስከፊ ሰብአዊ ሁኔታ ለመቅረፍ እንደሚረዳ በመግለጽ ሐማስ እቅዱን እንዲደግፍ አሳስበዋል። ሐማስ ሐሳቡ አሻሚና ቀደም ሲል የተደረጉ ስምምነቶችን ወደ ኋላ የሚመልስ ነው ሲል ተችቶታል። የፍልስጤም ቡድን ከእስራኤል ጋር ከጋዛ የተኩስ አቁም ስምምነት ያፈከፈገ ነው ሲሉ የአሜሪካው ፕሬዝዳንት ጆ ባይደን ትላንት ሰኞ የሰጡት አስተያየት የተሳሳተ ነው ሲል ሐማስ ዛሬ ማክሰኞ መናገሩን ሮይተርስ ዘግቧል። እንደ አውሮፓ አቆጣጠር በጥቅምት 7 በሐማስ የተወሰዱ እስራኤላውያን ታጋቾችን ዲያስፈቱ በእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ የተፈጠረ ነው ጫና የተፈጠረ ነው። ብሊንከን የተኩስ አቁም ስምምነቱ ላይ በቶሎ መድረሱ ለታጋቾቹ ጉዳይ ጭምር አስፈላጊ መሆኑን አበክረው ተናግረዋል።
With every passing day that there's not an agreement two things.
እያንዳንዱ ቀን ባለፈች ቁጥር ስምምነት የለም። ይህ ሲሆን ሁለት ነገሮች ሊከሰቱ ይችላሉ። አንደኛው በርግጥ የብዙ ታጋቾች ደብዛ ሊጠፋ ይችላል። በሁለተኛ ደረጃ ደግሞ እሱን ተከትለው በሚወሰዱ እርምጃዎች ጉዳዮች የማይቻሉ እንኳን ቢሆን የበለጠ አስቸጋሪ ሊያደርጋቸው የሚችሉ ክስተቶች ይፈጠራሉ።
ብሊንከን አሁን የሚደረገውን ድርድር ምናልባት በጣም ጥሩ የመጨረሻው ድልም ሊሆን የሚችል ነው፣ ከኔታንያሁ ጋር ያደረጉት ንግግር ገንቢ ነበር ሲሉ ሐማስም እንዲቀበል ጫና ያሳድርበታል ብለዋል። አቀራረቢና አሸጋጋሪ የተባለውን ስምምነት ዓላማ እንደሚከተለው አብራርተዋል።
And the bridging proposal was to try to close some gaps.
አሽጋጋሪ ውቅድ አንዳንድ ክፍተቶችን ለመሙላት ወይም ግልጽ መሆን ያለባቸውን የዚህን ስምምነት የተለያዩ ክፍሎች ግልጽ ማድረግ ነው። አሁን ፈተናው ሐማስ አሽጋጋሪውን ውቅድ ለመቀበል ከመስማማቱ በተጨማሪ የተለያዩ ወገኖች ቃላቸውን ለመጠበቅ ያላቸውን ቁርጠኝነት እንዴት አድርገው በጥሩ ሁኔታ ይወጡታል የሚለውን ግልጽ ግንዛቤ መኖሩን ማረጋገጥ ነው።
ብሊንከን በጋዛ ሰርጥ እንደገና ሊያገረሽ ይችላል ስለተባለው የፖሊዮ በሽታም አንስተው ክትባት የሚያስፈልጋቸው ሰዎች እንዲከተቡ ለማድረግ ዝርዝር እቅድ አውጥተናል፣ ለዚህም ከእስራኤል መንግስት ጋር እየሰራን ነው ብለዋል።
ወደ ቀጣዩ ዘገባ አልፋለሁንም። የኢትዮጵያ ሰነድ ሟለ ገበያ ወይም ስቶክ ማርኬት ከሶስት ወር በኋላ ስራ እንዲጀምር ለማስቻል እየተሰራን ሲሆን የተቋሙ የገበያ ልማት ኃላፊ ዮዲት ካሳ ለአሜሪካ ድምፅ ተናግረዋል። ገበያው ሲጀመርም ኢትዮ ቴሌኮምን ጨምሮ ግዙፍ የመንግስት የልማት ድርጅቶች ድርሻቸውን ለሽያጭ በማውጣት እንደሚሳተፉ መንግስት አስታውቋል። የንግድና ምጣኔ ሀብት ዘገባችን በዚህ ላይ ያተኩራል፣ እንደሚከተለው ይቀርባል። የአክሲዮን ገበያ በኢትዮጵያ መተግበር ከጀመረ ከግማሽ ክፍለ ዘመን በላይ እንዳስቆጠረ ቢታመንም ብዙም ተግባራዊ ሳይሆን በመቆሙ በአሁኑ ወቅት ኢትዮጵያ የአክሲዮን ገበያ ከሌላቸው ጥቂት ሀገሮች አንዷ ነች። የኢትዮጵያ መንግስትም ላለፉት 2 ዓመታት እንደገና ለማቋቋም ሲሰራ ቆይቶ የኢትዮጵያ ሰነደ ሟለ ገበያ ወይም ስቶክ ማርኬትን በኢትዮጵያ ኢንቨስትመንት ሆልዲንግ ስር የተቋቋመ ሲሆን ተቆጣጣሪው የኢትዮጵያ ካፒታል ገበያ ደግሞ በብሔራዊ ባንክ ስር እንዲቋቋም አድርጓል። የኢትዮጵያ ሰነደ ሟለ ገበያ ወይም ስቶክ ማርኬት ከሶስት ወር በኋላ ስራ እንዲጀምር ለማስቻልም እየተሰራ ነው ሲሉ የተቋሙ የገበያ ልማት ኃላፊ ዮዲት ካሳ ለአሜሪካ ድምፅ ተናግረዋል።
ፈረንጆቹ በኢንድ ኦፍ ኖቬምበር አካባቢ ገበያውን ላውንች ለማድረግ ስራ እየሰራ ነው። ይህ ማለት ምን ማለት ነው? ምን እየሰራችሁ ነው ተብሎ ሲባል ገበያው ላይ መጥተው ሰነዳቸውን የሚሸጡትን ድርጅቶች ከማብቃት አንጻር ጀምሮ እስከ ራሳችንም እንደ ድርጅት መቋቋም አለብን። እዚህ የራሳችን የምንቋቋመው እንደ ሼር ኩባንያ ስለሆነ የራሳችንን ካፒታል ሬዝ አድርገን እንግዲህ ያው ለሚዲያም ይፋ እንዳደረግነው ከ240% በላይ ኦቨር ሰብስክራይብድ ሆነን ነው ካፒታላችን የዘጋ ነው። ከዚያ በኋላ ግን የውስጥ የድርጅቶች ድርጅቱን እንደ ድርጅት ማቋቋም ያስፈልገናል። ስለዚህ ሰዎችን መቅጠር ዋናው የቴክኖሎጂ ፕላትፎርምም ስለሆነ ወይንም ደግሞ በዛ ስለሆነ ግብይቱም የሚካሄደው ዲጂታል ነው ሙሉን ላውንችን ሲደረግ ብለን ስላሳወቀን ለዛ የሚያስፈልጉንን የቴክኖሎጂ ግዢዎች እነዚህን ነገሮች ኮንትራክት ተፈራርመን ዲፕሎይ ማድረግ ላይ ጀምረናል ማለት ነው። ሰነደ ሟለ ነዋሪዎች መጥተው ገበያው ላይ ሲሻሻጡ በምን መልኩ ነው የሚሻሻጡት? አንድ ድርጅት መጥቶ እንዴት አድርጎ እኛ ጋር እንደሚመዘገብ አባላቶቹ ምን አይነት ስነ ስርዓት እንደሚኖራቸው እነዚህን ስናወጣ ነበር ለህዝብ አሁን ለኮሜንቲንግ አስወጣጥተን እሱን እየተቀበለን እንገኛለን።
ጠቅላይ ሚኒስትር አብይ አህመድ ህዳር 4 2016 ዓ.ም ምረት ለዝተኮች ምክር ቤት በሰጡት ማብራሪያ ወቅትም በኢትዮጵያ ሰነደ መዋለ ገበያ ወይም ስቶክ ማርኬት በቅርቡ ወደ ስራ እንደሚገባ ገልጸው ገበያው ሲጀመርም ኢትዮ ቴሌኮምን ጨምሮ ግዙፍ የመንግስት የልማት ድርጅቶች ድርሻዎቻቸውን ለሽያጭ በመውጣት እንደሚሳተፉ ማስተዋቀዋል። የተቋሙ የገበያ ልማት ኃላፊ ዮሊት ካሳ ከመንግስት ድርጅቶች ባለፈ የግል ባንኮችና ኢንሹራንሶችም ተሳታፊ ሆናሉ ተብሎ እንደሚጠበቅ ተናግረዋል።
ገበያ ነው ስንል መተው እዛ ላይ የሚሸጡ ሰነዳቸውን የሚያወጡ ድርጅቶች አሉ ማለት ነው። በይፋ የተጠቀሱ የመንግስት ልማት ድርጅቶች አሉ። አንደኛው የኢትዮ ቴሌኮም ነው። 10% ለህዝብ ያወጣል ተብሏል። ከሱ በተጨማሪ ደግሞ 5 ድርጅቶች በይፋ በኢትዮጵያ ኢንቨስትመንት ሆልዲንግስ ስር ያሉ እነዚህም ለገበያ እንደሚወጡ እና ስራ መሰራት ያለበትን አብረን እንድንሰራ ዝግጅቶች ቅድመ ዝግጅቶችን እየጠበስን ነው ማለት ነው። ይሄ በመንግስት ልማት ድርጅቶች ስር ያለውን ሲሆን ከዚያ ውጪ ደግሞ ፕራይቬት ሴክተሩንም ማየት ያስፈልጋል የግል ዘርፉንም። ስለዚህ እንግዲህ እንደምታውቀው አብዛኛው ባንኮች፣ ኢንሹራንሶች፣ ማይክሮ ፋይናንስ እንዲሁም 900 እንደዚህ የሚሆኑ እንደ ሼር ኩባንያ ፒኤልሲ ሆኖ የተቋቋሙ ድርጅቶች አሉ። እነዚህ ድርጅቶች ራሳቸውን አዘጋጅተው ወደ ገበያ እንዴት ይመጣሉ የሚለውን እንግዲህ የማርኬት ስራ የማርኬት ዴቨሎፕመንት ወይንም ደግሞ የገበያውን የማልማት ስራ አብረን እየሰራን ነው ማለት ነው። አሁን ላይ እንግዲህ እያየናቸው ነው። እናንተም ከኛ ጋር ሆናችሁ በይፋ ገበያው ሲጀመር አብረው የሚመጡ ይኖራሉ። ከዚሁም በተጨማሪ ደግሞ የግንዛቤ ሰነዶች እነዚህ የመሳሰሉት አብረው የሚመጡ ናቸው። ትንሽ የእኛ ገበያ ለየት የሚያደርገው ሰነደ መዋለ ንዋይ ገበያ ስለሆነ የእዳ ሰነድም እንዲሁም ደግሞ የሼር የምንለውንም አብሮ ነው። ገበያው ሁለት አይነት ነው ማለት ነው። ለሌሎች ገበያዎች ወይ ሼር ላይ በአማርኛው አክሲዮን ላይ ብቻ ፎከስ ያደረገ ሳይሆን በተጨማሪም የእዳ ሰነዶችን ዴት ኢንስትሩመንት፣ ዴት ሴኪሪቲ እያለን የምንላቸውንም የሚሸጥበት ስለሆነ በዛም ሳይት ብዙ ስራዎች እየተሰሩ ይገኛሉ ማለት ነው። እንግዲህ ገበያው ላውንች ሲያደርግ የምንጠብቃቸው ድርጅቶች አብረን እናያቸዋለን ማለት ነው። አሁን ስራ እየተሰራ ስለሆነ
የኢኮኖሚና ኢንቨስትመንት አማካሪው አቶ ያሬድ አለመስቀል በኢትዮጵያ የአክሲዮን ግብይት ረጅም ዓመታትን ያስቆጠረ ታሪክ እንዳለው ጠቅሰው አሁን የስቶክ ማርኬት ሲጀመር ግን ግብይቱን የበለጠ ለማቀላጠፍ ያግዛል ይላሉ።
የስቶክ ማርኬት ጠቀሜታው ምንድን ነው? አንደኛ ሚስቴሪ አምስቱ አጋን ነው። ይሄ እንደዚህ ያተርፋል 100% ያመጣል ምናምን ባስጠና ጥናት ላይ የሚሸጠው ሽያጭን ያስቆመዋል። ምክንያቱም አንድ በህግ አይፒኦ መጀመሪያ ካምፓኒ ሪሊዝ ሲያደርግ በደንብ የተጠና በኢንቨስትመንት ባንክ እየተረጋገጠ ጥናት ይዞ ነው የሚወጣው። ስለዚህ ይህንት ነው። ሁለተኛ ያስገድዳል። በየሶስት ወሩ የአክሲዮን ድርጅቶች ሪፖርት እንዲያደርጉ ፋይናንሻል ሪፖርታቸውን እንዲያደርጉ ያስገድዳቸው። ሶስተኛ ከስቶክ ማርኬቱ ጋር ይመጣ ይሄ የኮንፍሊክት ኦፍ ኢንተረስት ግጭት የሚባለው አክሲዮን ማህበር ያቋቁሞ የአክሲዮኑ መሪ ሆንና ከደንሞ ከሚስቱ ካምፓኒ ደግሞ ካይገዛ ምናምን የሚሉትን ነገሮች ሁሉ በኢትዮጵያ ውስጥ እንግዲህ አየ 60 ዓመት የሞላውን የኮመርሻል ኮዱ በፍርድ 1960 የወጣው እነዚህ ሁሉ የሳይኖሩ ነው እነዛ ያወጣው ህጉ። እና ይሄ ሁሉ ነገር አሁን በአዲሱ ህግ ኢንኮርፖሬት ስለሚሆን ብዙ አክሲዮኖች ሊፈጠሩ ይችላሉ። አዳዲስ ካምፓኒዎችም የነበሩት ይፈጠራሉ። እና ዞሮ ዞሮ እያንዳንዱ ስፕሬት ውስጥ ትናንሽ ብር አለ፣ ግን ትልቅ ብር ስራ መስራት የሚችልም። ስለዚህ ይህንን አሰባስቦ ለልማት መዋል ነው እንግዲህ አክሲዮን ዋናው አላማው። እና ይሄ ትልቅ ጠቀሜታ ይኖረዋል።
ከዚህ በፊት ህጋዊ ማዕቀፍ ባለመኖሩ ድርጅቶች አክሲዮን ሽጠው የከሰሩና የጠፉ መኖራቸው በዚህ ግብይት ላይ የሚሳተፉ የማህበረሰብ ክፍሎች እምነት እንዲሸረሸር አድርጎ ስለመቆየቱ የሚናገሩት የምጣኔ ሀብት ባለሙያው አቶ ያሬድ ይፋዊ በሆነ መልኩ ተደራጅቶ ቁጥጥር እየተደረገበት በግልጽ መገበያየት ማስቻሉ ይህን ስጋት በማስቀረት አብዛኛው ህዝብ ባለድርሻ የሆነባቸው ድርጅቶች እንዲኖሩ ያስችላል ይላሉ።
እስካሁን ድረስ የሚካሄድ የነበረው የአክሲዮን ሽያጭ በህግ የተከለከለ እየተጠበቀ አለበት። ስለዚህ በዚህ ምክንያት ብዙ ሰዎች ብራቸውን የሚያጡ የተጎዱ ሰዎች አሉ። ጥቂት ካምፓኒዎች ናቸው እንግዲህ ጠንክረው ወጥተው ለሼርሆልደሮቻቸው ዳርጎት መክፈል የቻሉ ድርጅቶች ጥቂቶች ናቸው። ስለዚህ በዚህ ምክንያት ይሄ የሚፈጠረው በህግ እንዲተዳደር ያደርገዋል። ኢትዮጵያ ህዝብ በጣም ብዙ ህዝብ ነው። በእያንዳንዱ ቤት ትናንሽ ብሮች አሉ። ትላልቅ ስራ መስራት የሚችሉ ማለት ነው። እና ትላልቅ ብሮች እንግዲህ እኛ የዛሬ 100 ምናምን ዓመት በአክሲዮን የባቡር ሀዲድ መገንባት ተቻለበት ምን ጊዜ አሁን ደግሞ ትራሊክ ፕሮጀክቶች ሱፐር ፕሮጀክቶች የአክሲዮን ድርጅቶችን ለማቋቋም በጣም አመቺ ያደርጋልና የስቴክሆልደር ሶሳይቲ ማለት ነው ባለቤትነት ያለው ማህበረሰብ መፍጠር ይችላል የሚል ነው እንግዲህ።
የኢትዮጵያ መንግስት የባንክ ዘርፍን ጨምሮ ኢኮኖሚውን ለውጭ ባለሀብቶች ክፍት እያደረገ ይገኛል። የሰነድ መዋለ ንዋይ ገበያ ወይም ስቶክ ማርኬት መጀመርም የውጭ ባለሀብቶች በኢትዮጵያ የሚያደርጉትን ኢንቨስትመንት ለማሳደግም እንደሚያግዝ የምጣኔ ሀብት ባለሙያው ተናግረዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ። የተከበራችሁ አድማጮቻችን ለምሽቱ ያዘጋጀናቸው ዝግጅቶቻችን እነዚህን ይመስሉ ነበር። ዝግጅቶቻችንን በዌብሳይታችንና በማህበራዊ ትስስር ገጾቻችን ላይ ደግሞ ገብታችሁ መመልከት እንደምትችሉ ከወዲሁ ለመጠቆም እወዳለሁ። ምሽቱን ያስተናገድኳችሁ ከእናንተ ጋር አብራችሁ አመሸሁት አስማማየ ነው ነበርኩኝ። የስቱዲዮ ቅንብሩን ሲመራልኝ የቆየው ኤልያስ አስማረ ነበረ። የፕሮግራሙ ዋና አዘጋጅ ደግሞ ቆንጂት ታዬ ነበረች። አብራችሁ ስለነበራችሁ እናመሰግናለን። ለነገ ለበሌሎች ዝግጅቶች ወደ እናንተ የምንመለስ ይሆናል። ለዛሬው መልካም ምሽት እንላችሁ። Thank you.